ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
በቀበሮ ጉድጓድ ውስጥ በመሆን መንፈሳችሁን በእግዚአብሔር ፊት በማፍሰስ ቃሉን ለመማር ዝግጁ ሆናችሁ የቀረባችሁትን በእስር ቤት ማጽናናቱንና ድጋፉን ሽታችሁ ጌታ በቃሉ አማካይነት የሚናገራችሁን ለማድመጥ በራዲዮናችሁ ዙሪያ የተሰበሰባችሁትን ወገኖች ልዑል እግዚአብሔር ከጸባዖቱ በረከቱንና ማስተዋሉን ለእያንዳንዳችሁ ያብዛላችሁ እያልን የዕለቱን ዝግጅታችን በዚህ ዝማሬ እንጀምራለን።
ስጋና ዝማሬ በልልታ በሽብሸባ ወደ መቅደሱ እንገባለን ጌታ ኢየሱስን እናያለን ወደ መቅደሱ እንገባለን ጌታ ኢየሱስን እናያለን
እግዚአብሔርን ስለዚህ ዝማሬ እጅግ አድርገን እናመሰግናለን። በዚህም ዝማሬ ያገለገለችንን እህታችንን ሂሩትን እግዚአብሔር አብዝቶ ይባርካት እንላለን። አድማጮች አሁን አብረን አንድ ላይ እንጸልያለን። እግዚአብሔር ሆይ ያለፉትን ቀናት ሁሉ ከኛ ጋር አነበርክ። በመጣት በመግባታችንም ሁሉ እግዚአብሔር ሆይ ጥበቃ አልተለየንም። እጅግ እናመሰግናለን። መልካምን ቀናት እግዚአብሔር አምላካችን ሆይ ለእያንዳንዳችንን ሰጥተናልና አቤቱ እግዚአብሔር ሆይ በዚህ ጊዜ ደግሞ ልቦናችንን በፊትህ እናፈሳለን። አንተ የምታስተምረንን አንተ የምትናገረንን ጌታዬ ሆይ ለመስማት ነው በፊትህ አለንና ተናገረን። እግዚአብሔር አምላካችን ሆይ አስተምረን። የእውነትን መንገድ እንዳንማር እግዚአብሔር አምላካችን ሆይ ከፊትና ከኋላ ከግራና ከቀኝ ሆኖ ሐሳባችንን ሊበትን የሚፈልገውን የጠላትን መንፈስ ሁሉ በጌታ በኢየሱስ ክርስቶስ ስም እንቃወማለን። ጊዜውን ሁሉ ባርክልን ስለ ዘላለማዊና ስለ ታላቁ ስም ስትል አሜን። ጮች ባለፈው ክፍለ ጊዜ ጥናታችን ስለ አዲሱ ትውልድ ቆጠራ በሙሴ ሕግ መሰረት ሴት ስላላት ስፍራ ከሙሴ በኋላ ኢያሱ ስለመመረጡና በመጨረሻም የመስዋዕትንና የቁርባንን ሕጎች ተጣቅሰን ቀሪውን ክፍል ለዛሬ አሳድረን ነበር። እስቲ አሁን መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘኍልቍ ምዕራፍ 28 ቁጥር 3 ናውጡ። ኦሪት ዘኍልቍ ምዕራፍ 28 ቁጥር 3 እንዲህ ይላል፣ እንዲህም በላቸው፣ በሰዓት ለእግዚአብሔር የምታቀርቡት ቁርባን ነው። ለዘወትር የሚቃጠል መስዋዕት ነውር የሌለባቸውን ሁለት የአንድ ዓመት ተባት የበግ ጠቦቶች እለት እለት ታቀርባላችሁ ይላል። በሰዓት ለእግዚአብሔር የሚቀርብ ቁርባን የሚያመለክተው ስለ ኢየሱስ ክርስቶስ ማንነት ነው። የኢየሱስ መስዋዕትነት እንደ መልካም መዓዛ ወደ እግዚአብሔር አድርጓል። የዚህ መስዋዕት አስፈልጊነቱም ይሄው ነው። ወደ ምዕራፍ 9 ስንደርስም የዚህ የመስዋዕት አቀራረብ ቀጣይ መመሪያ እንደሆነ ነው የምንመለከተው። በእነዚህ በዓላት ቀን ህዝቡ ደስ ብሏቸው ወደ እግዚአብሔር መምጣት ይኖርባቸዋል። የማስተሰሪያ ቀን ግን ከዚህ የተለየ ነው። ከዚህም ከሰባተኛው ወር በ10ኛው ቀን የተቀደሰ ጉባኤ ይሁንላችሁ፣ ሰውነታችሁን አስጨንቁት፣ ከሥራ ሁሉ ምንም አታድርጉ የሚልን ቃል በቁጥር 7 ላይ እናገኛለን። ይህ ክፍል በዘሌዋውያን የቀረበውን ነው በድጋሚ የሚያቀርበው። በዘሌዋውያን ምዕራፍ 23 ቁጥር 27 በዚህ በሰባተኛው ወር 10ኛው ቀን የማስተሰሪያ ቀን ነው። የተቀደሰ ጉባኤ ይሁንላችሁ፣ ሰውነታችሁን አስጨንቋት፣ ለእግዚአብሔርም የሳት ቁርባንን አቅርቡ ይላል። ምዕራፉ የሚደመደመው በመቅደስ ባል የሚቀርቡ ቁርባኖችን ህግ በመዘርዘር ነው። ስለ ኃጢአትና ስለ ባል መስዋዕት ቢያቀርቡም ምን ጊዜም ቢሆን እነዚህ መስዋዕቶች የሚቀርቡት ከሚቃጠል መስዋዕት በተጨማሪ ነው። አድማጮቼ ከነዚህ ሁለት ምዕራፎች በጣም ጠቃሚ ትምህርት እናገኛለን። እኔም ሆንኩና አንተ ኃጢአተኞች ነን፣ የእግዚአብሔርን ቃል ብንመረምር ኃጢአተኞች መሆናችንና አዳኝም እንደሚያስፈልገን እንረዳለን። ለኃጢአታችን የሚሞትልን የኃጢአታችንንም ቅጣት የሚከፍልልን አዳኝ ያስፈልገናል። ሐዘንና ትካዜ በዚህ ዓለም ሊኖር የቻለው ከኃጢአት የተነሳ ነው። ለክሶና የልብ ስብራት የመጣው ከኃጢአት የተነሳ ነው። እግዚአብሔር ኃጢአትን ይጠላል። ላንዴና ለዘላለም ኃጢአትን ከዚህ ምድር ሊያስወግድ ነው። እግዚአብሔር ኃጢአትን ስለሚጠላ በፍጹም ከኃጢአት ጋር መደራደር አይፈልግም። አንድ ቀን እግዚአብሔር ኃጢአትን ጨርሶ ያጠፋል። ለዚህም እግዚአብሔርን እናመሰግናለን። ከእርሱ ጋር ኅብረት እንዳናደርግ እንቅፋት የሆነብን ኃጢአት ነው። ስለዚህም ኃጢአት ሊያስለቅሰን የሚገባ ጉዳይ ነው። ወዳጆቼ ስለ ቸልተኝነታችሁ በሕይወታችሁ ስላለው ውድቀት አልቅሳችሁ ታውቃላችሁ? ኃጢአታችንን መናዘዝ ይኖርብናል። ከእግዚአብሔር ለመለየታችን ምክንያት የሆነን እርሱ ከፍ እኛ ደግሞ ዝቅ ስላልን አይደለም። እርሱ ታላቅ እኛ ደግሞ ታናናሾች ስለሆንም አይደለም። እርሱ ወሰን የሌለው እኛ ደግሞ ውስኖች ስለሆንም አይደለም። እርሱ ራሱ እንደተናገረው ከእግዚአብሔር የለየን ኃጢአት ነው። ኃጢአት ልናለቅስበት የሚገባ ጉዳይ ነው። ወገኖቼ ወዳጆቼ እስቲ በጣም ግልጽ ልሁንላችሁ። በአንድ ወቅት ዕውቅ የመጽሐፍ ቅዱስ ምሁር ዶክተር መጊ በቤተ ክርስቲያን አገልግሎት እንዲህ ሲሉ ምስክርነታቸውን ሰጡ። ለአገልግሎት ጉዳይ የተለየውበት በ1933 ሲሆን ለ37 ዓመታት በመጋቢነት አገልግያለሁ አሉ። በዘመናችን መስፈርት መሠረት የተሳካለት መጋቢ ነበርኩ ማለት እችላለሁ። ሰዎች አዘውትሮ ወደ ቤተ ክርስቲያን ይመጣሉ። መጽሐፍ ቅዱስን የማጥናትም ከፍተኛ ፍላጎት ነበራቸው። የወጣቶች አገልግሎት እያደገና እየሰፋ ነበር። ብዙዎችም ደህንነትን ያገኛሉ። ምናልባትም ታዲያ ይህ አያስደስትም ትሉኝ ይሆናል። እውነቴን ልንገራችሁ ደስተኛ አይደለሁም አሉ። ወደ ኋላ መለስ ብዬ ጉልህ በሆነ ሁኔታ አንዳንድ ስህተቶቼንና ውድቀቶቼን አያቸዋለሁ። እንዲህም ስላችሁ በተሳሳተ መንገድ እንድትረዱኝ አልፈልግም። ሰውን አልገደልኩም፣ አላመነዘርኩም። ግን ብዙ ጊዜ በብዙ የተለያየ ነገሮች ጌታን እንዳሳዘንኩ ይሰማኛል። ስለዚህ በደሌ ለርሱ እናዘዛለሁ። ከእርሱ ጋር ኅብረት ማድረግ በሚገባኝ ወይም በሚያስፈልገኝ ጊዜ በሁኔታዎች በመነዳት ይበልጥም ለሥራዬ በመሯሯጥ ለእርሱ ጊዜ አልሰጠውም። ከእርሱ ይልቅ ለአገልግሎቴ ቅድሚያ ሰጥቻለሁ። ታዲያ ይህንን ሳስብ አዝናለሁ በማለት የበኩላቸውን ሐሳብ ገለጡልን። ይሁን እንጂ ወገኖቼ ዘመናችንን በሐዘንና በለቅሶ እንድንጨርስ የእግዚአብሔር ፍላጎት አይደለም። በብሉይ ኪዳን ዘመን ሰዎች ሁሉ የሚያዝኑት ለአንድ ቀን ሲሆን፣ ሌሎችን ግን ቀኖች በደስታ ነበር የሚያሳልፉት። የኃጢአትና የበደል መሥዋዕቶች ነበሩ። ክርስቶስ ለኃጢአታችን በመስቀል ላይ መሥዋዕት ተቀብሏል። የተቀሩት ዝርዝሮች ሁሉ አዳኛችን ምን ያህል አስደናቂና ውብ እንደሆነ ነው የሚያመለክተው። እርሱ ጣፋጭ ሽታ ነው። ይህ ስለ ባሕሪው የሚያመለክት ነው። መሥዋዕቶቹም የእርሱን መሥዋዕትነት የሚያመለክቱ ናቸው። ምንም ኃጢአት አላደረገም። ሆኖም ለእኛ ኃጢአት ሲል ሆነ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ በእኛ በኃጢአተኞቹ ምትክ ሞተ። የእኛን ቦታ ያዘ፣ እኛ ደግሞ የእርሱን ቦታ እንድንይዝ አደረገ። ደህንነትን ያገኘን ሰዎች ከሆን የክርስቶስ የነ ሁሉ የእኛ ነው። እግዚአብሔር ተቀብሎናል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የዚህ የምዕራፍ 8ና ምዕራፍ 9 ትምህርታችን በዚህ ያበቃና አሁን ደግሞ ዘልቁ ምዕራፍ 30ን እንመለከታለን። የኦሪት ዘልቁ ምዕራፍ 30 አብይ ሐሳብ የስዕለት ሕጎችን መግለጽ ነው። ከመስዋዕትና ከቁርባኑ ሕጎች በኋላ የምንመለከተው የስዕለት ሕጎችን ነው። በዚህ ምዕራፍ ያሉትን የስዕለት ሕጎች ለየት ባለ ሁኔታ ከሴቶች ጋር የተያዙ ናቸው። ቀደም ብለን ሴቶች ስላላቸው ውርስን የማግኘት መብት ተመልክተናል። አሁን ደግሞ ሴቶች ስላለባቸው ኃላፊነት ነው የምንመለከተው። የስዕለት ቃል አይታጠፍም። የዘሌዋውያንን መጽሐፍ ስናጠና ስለ ስዕለት የሚናገረውን አንድ ሙሉ ምዕራፍ ተመልክተናል። እግዚአብሔርም የምናደርገውን ስዕለት በዋዛ እንደማይመለከተው አይተናል። ስለታችንን ለመፈጸም ጠንቃቆች መሆን እንደሚኖርብን አመልክቷል። እግዚአብሔር በስለታችን ይዘናል። ስለዚህ እንደ ቀልዶይም በዋዛ ፈዛዛ ለምናደርገው ስለት ልዩ ጥንቃቄ ማድረግ ይኖርብናል። ዛሬ ሰዎች ለእግዚአብሔር ተስፋ በመስጠት ወይም ቃል በመግባት ረገድ ችግር ውስጥ እንደወደቁ አስባለሁ። ወደ አገልግሎት የማክተሚያ በተቃረብኩበት በዚህ ወቅት ሰዎች ጌታ ኢየሱስን እንዲቀበሉ ጥሪ ከማድረግ ውጪ ለአንዳንድ ጉዳዮች ቃል እንዲገቡ አልጠይቃቸውም። ለምን? ምክንያቱም ብዙ ሰዎች ህይወታቸውን ለእግዚአብሔር እንደሚሰጡ ቃል ከገቡ በኋላ ቃላቸውን ሲያጡ በማየት እግዚአብሔር ስለት እንድናደርግ አይጠይቅንም። ስለት በፈቃደኝነት የምናደርገው ነገር ነው። ከተሳልን ግን እግዚአብሔር በቃላችን ይዘናል። ምዕራፍ 30 ቁጥር 1 እና 2 ን ተመልከቱ። ይህ በዚህ ዘመን ለምንኖር ክርስቲያኖች በጣም ጠቃሚ ነው። ጳውሎስ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብህ ብታምን ትድናለህና፣ ሰው በልቡ አምኖ ይጸድቃልና ባፉም መስክሮ ይድናልና ያለው ይህን በአእምሮ ይዞ እንደነበር አስባለሁ። ሮሜ ምዕራፍ 10 ከቁጥር 9 እስከ 10 ያለውን ስፍራ ተመልከቱ። በጌታ ኢየሱስ ክርስቶስ የምናምነው እንዴት ነው? በልባችን በማመን ነው። በቃ ከዚያ በኋላስ? ከዚያ በኋላማ በልባችን ያመነውን ባፋችን እንመሰክራለን። ያ ካፋችን የሚወጣው ቃል ራሱ ስዕለት ነው። ቁም ነገሩ ያለው አፋችን ላይ አይደለም። ቁም ነገሩ አፋችን የተናገረውን የሚያምነው ልባችን ላይ ነው። ሁለቱም መስማማት አለባቸው። ሰው በልቡ አምኖ ይጸድቃልና ባፋችን እናገራለን እንጂ ባፋችን አናምንም። ባፉም መስክሮ ይድናልና ነው የሚለው። ስለዚህ ልባችን የሚያምነውና አፋችን የሚመሰክረው መስማማት አለባቸው። ስለትን በተመለከተም ይኸው ነው ወገኖቼ። ሴት ልጅ የምታደርገው ስለት ከአባቷ ወይም ከባሏ ጋር ያለው ግንኙነት ነው። እስቲ ዘኍልቍ ምዕራፍ 30 ቁጥር 3 እና 4 ተመልከቱ። በሌላ አነጋገር አንዲት ሴት ከማግባቷ በፊት በአባቷ ቤት ባለችበት ጊዜ ኃላፊነቱን በሙሉ የአባቷ ነው ማለት ነው። ስለት ስታደርግ አባቷ ሰምቶ ዝም ቢላት ስለቱ ይጸናል ማለት ነው። አባቷ ሰምቶ እንደዛ አይነት ስለት እንዳታደርግ ቢከለክላት ግን ስለቱ አይጸናም። ዘኍልቍ 30 ቁጥር 5 ተመልከቱ። ልጅቱ ያገባች ቢሆንስ ትሉኝ ይሆናል። ለዚህ ደግሞ ኦሪት ዘኍልቍ ምዕራፍ 30 ከቁጥር 6 እስከ 8 ያለውን ስፍራ ተመልከቱ። ያገባች ሴት ከአቅሟ በላይ ስለት ስታደርግ የሰማ ባሏ በስለቱ እንደማይስማማ ቢነግራት ስለቱ አይጸናም። ስለቱን ለመፈጸም ግዴታ የለበትም። እንግዲህ በዝምታ ወይም በቸልታ ካሳለፉት በቀር ሴት ልጅ ለምታደርገው ስለት ሁሉ አባት ወይም ባል ኃላፊነት አለባቸው ማለት ነው። ዛሬ ግን ያሰራር በብዙ መልኩ ሲጣስ እንመለከታለን። አንዳንድ ጊዜ ሴቶች ባል የሚያገቡት ለገንዘብ ሲሉ ነው። ለገንዘቡ ስትል ወጣቷ ሴት ሽማግሌውን ታገባለች። አንዴ በትዳር ከተሳሰሩ በኋላ ሀብቱ ሁሉ የእርሷ እንደሚሆን ስለምታውቅ ነው ይህን የምታደርገው። እንደዚህ አይነቱን ጋብቻ ደጋግሜ ተመልክቻለሁ። ሚስቱ ከሞተች በኋላ ለብዙ ጊዜ በብቸኝነት ይኖር የነበረ ክርስቲያን ወንድም አውቃለሁ። በኋላ ግን ወጣት ሴት አገባ። የሴትየዋ ልብ ያለው ገንዘቡ ላይ ነበር። ሰውየው ገንዘቡ ሁሉ ለእግዚአብሔር ሥራ እንዲሰጥ ተናዞ ነበር። ሴትየዋ ግን ያንን በፍርድ ቤት ተማክታ ያንን ገንዘብ እየራሷ አደረገች። አስገርማችሁ። በሌላ በኩል ደግሞ እነርሱን ሳይሆን ገንዘባቸውን ያገቡ ሚስቶች ያሏቸው ወንዶች ያማረሩ ሲናገሩ ሰምቻለሁ። ይህ የሰው ደካማነት ነው። በፍጹም እንደዚህ መሆን እንደሌለበት ነው እግዚአብሔር የሚነግረን። ባሏ የሞተበት ወይም የተፈታች ሴት ስዕለት ቁጥር 9 ደግሞ ተመልከቱ። ባሏ የሞተባት ሴት ኃላፊነቷን ራሷ መውሰድ አለባት። ለራሷ የምታደርገው ስለት ያለምንም ከልካይ ይጸናል። እነዚህ ነገሮች በዝርዝር መቀመጣቸው በእግዚአብሔር ፊት ምን ያህል አስፈላጊ እንደሆኑ ልትረዱ ትችላላችሁ። ሰዎች ቃላቸውን ማክበር አለባቸው። እግዚአብሔር ቃሉን ይጠብቃል። እኛም ስለታችንን መፈጸም አለብን። እግዚአብሔር ለአብርሃም ቃል ገባ። ለዳዊት ተስፋ ሰጠ። የገባውን ቃልና የሰጠውን ተስፋ ፈጸመ። ባለፈው ጊዜ እግዚአብሔር ቃሉን ይጠብቃል፣ ወደፊትም ቢሆን ቃሉን ይጠብቃል። በርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል ዮሐንስ 3 ቁጥር 16 ይመለከቷል። ይህ ለኔና ለናንተ እግዚአብሔር የሰጠን ተስፋ ነው። ቃሉ አይታጠፍም። በክርስቶስ የምታምን ከሆነ እንደሚያድን እግዚአብሔር የገባው ቃል በፍጹም አይታጠፍም። አንድ የሚያምን ልጅ የነበራት ሴት በስኮትላንድ አገር ትኖር ነበር። አንድ ቀን ስለመንፈሳዊ ነገር እየተነጋገሩ ይያሉ በዚህ ግዙፍ ዓለም አንጻር ያንቺ ነፍስ ዳነች ወይም ጠፋች በጣም ይምንትናት ከቁም ነገራት ገባም ማለት እርሷም አሁን የኔ ነፍስ ምንት መሆኗን አውቃለሁ ግን የኔ መጥፋት ከኔ ይልቅ የሚጎዳው እግዚአብሔር ራሱን ነው ምክንያቱም በልጁ በኢየሱስ ክርስቶስ ካመንኩኝ እንደሚያድነኝ ተናግሯል ያንንም ማድረግ ካቃተው ደግሞ እግዚአብሔር ቃሉን ማጠፉ ነው እኔ እስከማቀው ድረስ እግዚአብሔር ቃሉን አያጥፍም አለችው ወዳጆቼ እግዚአብሔር ቃሉን ይጠብቃል መማላ ያስፈልገው የተናገረው ሁሉ እውነት ነው የርሱ ሰዎችን ከምንልሉ እግዚአብሔር በቃላችን ታማኝ መሆንን ይጠብቅብናል ቃል ከገባን ቃላችንን እንፈጽም ወገኖቼ ክርስቲያኖች ታማኝ መሆን አለባቸው እኛንም እግዚአብሔር ታማኞች እንድንሆን ጌታ ይርዳን አሁን ደግሞ አለፍ ብለን ምዕራፍ 31ን እናጠናለን አብያሳቡ የሚዳማውያንን ፍርድ የሚያብራራ ወይም የሚገልጽ ነው ያጠናን ያለነው ከምድረ በዳ ጉዞ ከመጣ አዲስ ትውልድ ጋር ስለተያዙ ነገሮች መሆኑን አንዘንጋ ጉዞ በተጀመረበት ጊዜ ብዙዎቹ ትንንሽ ልጆች ሊሆኑ ይችላሉ አንዳንዶቹም የምድረ በዳ ጉዞ በተጀመረበት ወቅት ገና አልተወለዱም ነበር አሁን ደግሞ ወደ ተስፋ ምድር ሊያገባቸው እግዚአብሔር አዲሱን ትውልድ ያዘጋጀ ነው እስራኤላውያንን እንዲረግምላቸው ሚዳማውያን ከሞአባውያን ጋር ተስማምቶ እንደነበርና በኋላም እስራኤልን ወደ ጣዖት አምልኮ እንደመሩ እናስታውሳለን በዚህ በማሳቱ ስራ ላይ ስሟ የተጠቀሰው ሚዲያማዊት ሴት ከሰቢ ብቻ ናት ዘልቁ ምዕራፍ 25 ከቁጥር 1 እስከ 15 ያለውን ስፍራ ተመልከቱ ከዚህ በኋላ ነበር ባፌጎር በመክሰብቱ ቀን ስለተገደለችው ስለሚዲያም አለቃ ልጅ ስለታቸው ስለከሲቢ በፌጎር ምክንያት በሸነገሏቸው ሽንገላን አስጨንቋቸዋልና ሚዳማውያንን አስጨነቋቸው በማለት እግዚአብሔር ህዝቡን ያዘዘው ዘልቁ 25 ከ17 እስከ 28 ያለውን ስፍራ ተመልከቱ ሚዳማውያን የዓለም ምሳሌ ናቸው የእግዚአብሔር ልጅ የሆነ ሁሉ በመንፈሳዊ ሁኔታ ከዓለም መለየት አለበት በሚዳማውያን ላይ የተደረገውን ፍርድ እንመልከት አሁን ሙሴ ለመጨረሻ ጊዜ በሕዝብ ፊት ያደረገውን ነገር እንመለከታለን። በዘዳግም መጽሐፍ የምንመለከተው ሙሴ በግሉ ስላደረጋቸው ነገሮች ነው። ሕዝብን በተመለከተ ካደረጋቸው ነገሮች አንዱ አሁን የምንመለከተው ከሚዳማውያን ጋር የተደረገው ጦርነት ነው። ዘልቁ 31 ከቁጥር 1 እስከ 3 ያለውን ስፍራ መመልከት ይቻላል። ጦርነትን እንዲያውጅባቸው እግዚአብሔር ሙሴን አዘዘው። እስራኤላውያን እንዲበቀሏቸው ፈልጓል። ቁጥር 6ን ተመልከቱ። ሙሴ 12000 ሰዎች ወደ ጦርነት ተሰደደ። ይህም ከየነገዱ 1000 ሰው መሆኑ ነው። ከቁጥር 7 እስከ 8 ያለውን መመልከት ይቻላል። የሚዲያም ነገስታት ተገደሉ። ከነርሱም ጋር በነብይነት ሲያገለግላቸው የነበረው በለዓም አብሮ ተገድሏል። እግዚአብሔርም በሚዳማውያን ላይ ድል ሰጣቸው። ወደ ተስፋ ምድር ከመግባታቸው አስቀድሞ በአረማውያን ላይ ፍርድ ተደረገ። ክርስቶስ ከመመለሱ በፊት በሚኖረው ጊዜ የሚሆነው እንደዚሁ ነው። ዛሬ በብዙ ችግር ውስጥ ያለችው እስራኤል በሺህ ዓመቱ ግዛት ዘመን የዓለምንም ስጋት በሰላም ባገሯ ላይ ትኖራለች። አሁን ግን ችግር መኖሩ ግልጽ ነው። ዘልቁ 31 ቁጥር 9 እግዚአብሔር ታላቅ ድል ስለሰጣቸው አንድም ሰው እንኳ ከጃቸው አላመለጠም። ቁጥር 49 መመልከት ይቻላል። የእስራኤል ልጆች በከፍተኛ ችግር ውስጥ ነበሩ። እግዚአብሔር ባንድ ለሊት ከግብጽ ምድር አውጥቷቸዋል። ግብጽን ከልባቸው ውስጥ ለማውጣት ግን 40 ዓመት አስፈልጎታል። ጣዖትን እንዲያመልኩ በሜዶናዊው በበለዓም አማካይነት ስህተት ቢፈጽሙም አሁን ሜዶናውያን ሴቶችን ወደ ሰፈራቸው ያመጡ ነው። የዓለማዊነት ዋናው ችግር ይሄ ነው። እግዚአብሔር በዚህ ዓለም ስላኖረን በዓለም ውስጥ መኖራችን ስህተት አይደለም። ችግሩ ዓለም በልቦናችን ውስጥ ስትኖር ነው። የዚህ ምዕራፍ ዋናው ትምህርት ከዓለም እንድንለይ ማመልከቱ ነው። ወዴት ያመራ ነው ወገኔ? በብራንህ እየተመራ ነው? በእግዚአብሔር ቃል መሰረት እየኖርክ ነው? ከክርስቶስ ጋር ህብረት አለ? እንደ እግዚአብሔር ልጅ ይህ በጣም አስፈላጊ ነገር ነው። እግዚአብሔር ሁላችንንም ይርዳን። በመቀጠል ደግሞ ዘልቁ ምዕራፍ 32ን አብረን እናያለን። የዚህ ምዕራፍ አብያሳቡ የሮቤልና የጋድ ነገድ ከዮርዳኖስ ወንዝ ባሻገር ያለ ስፍራ እንዲሰጣቸው ስለመጠየቃቸው ነው። አስተዋላችሁ? የሮቤልና የጋድ ነገድ ከዮርዳኖስ ወንዝ ባሻገር ያለ ስፍራ እንዲሰጣቸው መጠየቃቸው ነው። ይህ ምዕራፍ የሚነግረን ከፊል ልብ ስለነበራቸው ነገዶች ነው። የሮቤል የጋድና ከምናሴ ነገድ እኩሌታ የሚሆኑ ሰዎች ከዮርዳኖስ ወንዝ ማዶ ትክክለኛ ያልሆነ መሬት እንዲሰጣቸው ጠየቁ። የዮርዳኖስ ወንዝ የክርስቶስ ሞትና ትንሣኤ ምሳሌ ነው። ይህን ታሪክ ከዚያ አቋያ سنመለከተው ብዙ የምንማረው መንፈሳዊ ትምህርት ይኖራል። ቁጥር 1 እስከ 5 ያለውን ስፍራ ተመልከቱ። ይህን የሰማው ሙሴ በጥያቄያቸው በጣም ነው ያዘነው። ከቁጥር 6 እስከ 7 ያለውን ማለፍ ብላችሁ ተመልከቱ። ከአርባ ዓመት በፊት ምድሪቱን እንዲሰልሉ ተልከው የነበሩ ሰዎች ባቀረቡት ሪፖርት ምን ያህል ተስፋ ቆርጦ እንደነበር ያስታውሳል። ከቁጥር 8 እስከ 9 ያለውን መመልከት ይቻላል። ስለነዚህ ሙሴ ስለሚናገራቸው አዲስ ትውልዶች ማንነት አስተዋጽኡ ስላለፈው ጊዜ የሚያውቁ ስላልነበራቸው ሙሴ ባለፈው ዘመን የተፈጸመውን እየነገራቸው ነው። ከቁጥር 10 እስከ 13 ያለውን መመልከት ይቻላል። ይህ አዲስ ትውልድ አባቶቹ ያደረጉትን በደል በድጋሚ እንዳይፈጽም ነበር የሙሴ ስጋትና ፍራት። ከቁጥር 14 እስከ 15 ያለውንም ቀጥላችሁ ተመልከቱ። የሙሴ ስጋት ምን እንደነበር ከዚህ መረዳት ይቻላል። 40 ዓመት ሙሉ በምድረ በዳ ከተንከራተቱ በኋላ ወደ ተስፋይቱ ምድር ለመግባት ማለት ከባድ እንደሚሆን ሙሴ ይረዳል። ከቁጥር 16 እስከ 19 ያለውን ስፍራ ተመልከቱ። ሌሎች ነገዶች የተስፋይቱ ምድር እንዲወርሱ ለማስተል በሚደረገው ጦርነት እንዲዋጉ ሰዎቻቸው ለመላክ ዝግጁ ናቸው። በዚህ መሰረት በዮርዳኖስ በስተምስራቅ ባለው ስፍራ እንዲሰፍሩ ሙሴ ተስማምቷል። ይህን ለማድረግ ከመስማማታቸው በላይ ቃላቸውን በሚገባ መጠበቃቸውን ከመጽሐፈ ኢያሱ ምዕራፍ 12 ቁጥር 16 ካለው መመልከት ይቻላል። ዘልቁ 32 ቁጥር 23ን ተመልከቱ። በሌላ አነጋገር የተናገራችሁትን ባትፈጽሙ ኃጢአት ይሆንባችኋል ማለት ነው። አንድ ቀን እያንዳንዳችን የበደላችንን ዋጋ እንቀበላለን። አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳልና ይላል ገላትያ ምዕራፍ 6 ቁጥር 7 ልብ ይሏል። ማን ወይም ምን መሆናችን ልዩነት አመጣም። ማንኛችንንም ቢሆን በኃጢአታችን ይይዘናል። የዚህ ጥቅስ ትርጉምም ይሄው ነው። ዘልቁ 32 ቁጥር 33ን ተመልከቱ። ከዮርዳኖስ ወዲያ ማዶ የነበረው መሬት የፈለጉ ሰዎች ዮርዳኖስን የመሻገር እድል አላገኙም። ብዙ ጊዜ እንደሚታሰበው ዮርዳኖስ የሞታችን ምሳሌ አይደለም። መጽሐፈ ኢያሱን ብንመለከት ዮርዳኖስን ከተሻገርን ወደ ከነዓን መግባታችንን እናያለን። በሌላ አነጋገር ክርስቲያኖች ከሁለት ቦታዎች ባንዱ ይኖራሉ ማለት ነው። በዚህ ዓለም ምድረ በዳ በመንፈሳዊ ድህነት እንኖራለን ወይም ደግሞ በመንፈሳዊ በረከት በከነዓን ውስጥ እንኖራለን። የእስራኤል ልጆች ዮርዳኖስን ተሻግረው ወደ መንፈሳዊ በረከት የሚደርሱት እንዴት ነው? የእስራኤል ልጆች ዮርዳኖስን በመሻገራቸው ሁለት ትምህርቶችን እንመለከታለን። በዮርዳኖስ ወንዝ የገቡት ድንጋዮች ስለ ጌታ ኢየሱስ ክርስቶስ ሞት ይናገራሉ። ከዮርዳኖስ ወንዝ ውስጥ የተወሰዱ ድንጋዮች ደግሞ ስለ ትንሣኤው ይናገራሉ። እኔና እናንተ መንፈሳዊ በረከት የምንቀበለው በጌታ ኢየሱስ ክርስቶስ ሞትና ትንሣኤ ነው። ከርሱ ጋር ተቀብረናል፣ ከርሱ ጋር ተነስተናል። የተቀበልነው በረከት ተግባራዊ እንዲሆንልን ከተፈለገ ራሳችንን ለርሱ ማስገዛት አለብን። እግዚአብሔር የተመሰገነ ይሁን። ዘልቁ ምዕራፍ 33 እንደማለፍ ብላችሁ ተመልከቱ። አብይ ሐሳቡ ስለ እስራኤል ልጆች ጉዞ ይዘረዝራል። ቁጥር 1ን ስትመለከቱ የጉዞው ዝርዝር ምን ያህል ስሜትን የሚያነሳሳ ወይም ለመስማት የሚያጓጓ እንዳልሆነ የሚከተለው ማስረጃ ሊሆን ይችላል። ከቁጥር 25 እስከ 28 ያለውን በኋላ ተመልከቱት። በጣም አሰልቺ ዝርዝር ነው። በእያንዳንዱ ስፍራ ምን እንደተፈጸመ ብናቅ ኖሮ ደስ ባለን ነበር። ስለዚህ ግን የተነገረን ነገር የለም። እስራኤላውያን ወደ ተስፋው ምድር ሲገቡ ማድረግ የነበረባቸውን ነገር ዘልቁ ምዕራፍ 33 ከቁጥር 51 እስከ 56 ባለው ስፍራ ላይ ታገኛላችሁ። ቁጥር 51 እስከ 56 ያለውን ተመልከቱ። ይህ ብዙ ሰዎች ጥያቄ የሚያነሱበት ጉዳይ ነው። እስራኤል ራሷ መጸኛውን አሳለ በመትወርሶ ምድር የሚኖሩትን ሰዎች ሁሉ እንድታጠፋ ጌታ የተናገረው ለምንድነው? እንዲህ ማድረጉ ጭካኔ አይደለምን በማለት ይጠይቃሉ። በዚያ ምድር የነበሩት በጣም ጥሩ ሰዎች ናቸው። መጥፋታቸው ወይም ከምድራቸው መባረራቸው ትክክል አይደለም በማለት ይከራከራሉ። በጣም የሚገርመው ግን እንደዚህ ብሎ የሚጠይቁ ሰዎች የሚኖሩት የሌላ ሰው ንብረት በነበረ መሬት ላይ ሊሆን ይችላል። ታዲያ ለምንድነው መሬቱ ለቀድሞ ባለቤት መመለስ አለበት በማለት የማይከራከሩት? እስቲ ልብና አድርግ። ምድርና ሞላ ለእግዚአብሔር ናት፣ ዓለምም በርሷም የሚኖሩ ሁሉ ይላል። መዝሙር 24 ቁጥር 1ን ተመልከቱ። የምንኖረው የርሱ በሆነ ምድር እንደፈለገው ያዝበታል። ወደ ተስፋ ምድር ሲገቡ የሕዝቡን ጣዖታት ሁሉ እንዲሰባብሩ ለእስራኤላውያን ነግሯቸዋል። ዛሬ የስነ ቁፋሮ ባለሙያዎች እነዚያን ጣዖታት ስብርባሪ እያገኙ ነው። በጣም አሰቃቂ የሆነ አረመናዊ አምልኮ የሚፈጸምበት ስፍራ ነበር። እነዚህ ሰዎች ጣዖት አምላኪዎች ብቻ ሳይሆኑ ልክ ግብረ ሥጋ ግንኙነት የሕይወታቸውና ያምልኳቸው አንዱ አካል ነበር። ስለዚህ ምድራቸው ባባለ በዘር በሽታ የተበከለ ነበር። ልክ የግብረ ሥጋ ግንኙነት ማድረግ ባል ብሎ ያዘው የዘመናችን ሰው ይህን አጥያት አቅሎ ሲመለከተው ወይም ደግሞ ሊመለከተው ይፈልጋል። ማህበረሰባችን ባደገኛ ሁኔታ ከልክ የግብረ ሥጋ ደዌዎች ጋር የተያዘ ሁኔታ ከፍተኛ ችግር ውስጥ ነው ያለው። ለሰው ልጆችም መከሰት ሆኗል። ከናናውያን ከብዙ ያለማችን ህዝብ ጋር ግንኙነት ነበራቸው። የዚያኑ ያህል ደግሞ ተላላፊ ደዌዎችን ሊያዛምቱ ይችላሉ። ስለዚህም እግዚአብሔር በዚያ ቦታ ሌላ ህዝብ ለማኖር ፈለገ። ከናናውያን ሌላውን ህዝብ እየበከሉ ነው። ስለዚህም እግዚአብሔር ሊያጠፋቸው ፈለገ። ወዳጆቼ እግዚአብሔር እንደዚያ ይማድረግ መብት የለውም ማለት አንችልም። እግዚአብሔር ከናናውያን እንዲጠፉ ያደረገው ለሚቀጥለው ትውልድ ደህንነት ሲል ነው። በኖህ ዘመን የጥፋት ውሃ የመጣው በዚህ ምክንያቱ ነበር። እግዚአብሔርን መንቀፍ አንችልም። እግዚአብሔር ላይ ለመፍረድ መብቱም ስልጣኑም የለንም። ስለ ሁኔታው ብዙ ጠንቅቀን የማናውቀው ነገር መኖሩን ማስተዋል ይኖርብናል። አንድ በእርግጠኝነት የምናውቀው ነገር ቢኖር የሰላም ንጉስ በዚህ ምድር ካልገዛ በቀር ሰላም ሊኖረን አለመቻሉን ነው። እስከዚያ ድረስ ግን እግዚአብሔር ህዝቦችን የሚቀጣው በህዝቦች ነው። ቀጥለን ደግሞ ዘኍልቍ ምዕራፍ 34 እንመለከታለን። የተስፋይቱ ምድር ድንበሮች የሚል አብይ ሐሳቡ ነው። እግዚአብሔር ለእስራኤል የሰጠው ምድር ስፋትና ድንበር በማያወላውል ሁኔታ የሚገልጽ በመሆኑ ይህ ምዕራፍ በጣም አስፈላጊ ምዕራፍ ነው። እግዚአብሔር ምድሩን ለእስራኤል የሰጠው ለዘለቄታው ነው። ስለዚህ ማንም የኔ ነው ቢል ያ ምድር ለእስራኤል ነው ማለቱ ነው። የምድሪቱን ድንበሮች በተመለከተ ከዘኍልቍ ምዕራፍ 34 ከቁጥር 1 እስከ 2 ያለውን ተመልከቱ። ቁጥር 1 እስከ 2 በስተደቡብ ያለውን ደግሞ ቁጥር 3 ላይ ታገኛላችሁ። በስተምዕራብ ደግሞ ቁጥር 6 ላይ ያለውን ታገኛላችሁ። በስተሰሜን በኩል ስላለው ደግሞ ከቁጥር 7 እስከ 9 ባለው ስፍራ ታገኛላችሁ። በስተምዕራብ ከቁጥር 10 እስከ 12 ባለው ስፍራ እናገኛለን። ሌላው ቀርቶ ለዚህ አላፊነት የሚመደቡ የነገድ አለቆችም ስም እንኳን ሲነገረው እንመለከታለን። አሰልቺ ሊሆንብን ስለሚችል ወደዚያ ዝርዝር አልገባም። በዚያ ወቅት ግን ይህ ዝርዝር ለእስራኤላውያን በጣም አስፈላጊያቸው ነበር። ምራፉ የሚደመደመው እግዚአብሔር በከናን ምድር ለእስራኤል ልጆች ርስታቸውን ይከፍሉ ዘንድ ያዛቸው እነዚህ ናቸው በሚል ቃል ነው። ቁጥር 9ን ተመልከቱ። የምዕራፍ 35 አብይ ሐሳቡ ደግሞ ለሌዋውያን የተሰጡ የመማፀኛ ከተሞችን ይመለከታል። ከዚህ ቀደም እንደ ተመለከትነው ሁሉም የበኩር ልጆች የመቅደሱ አገልጋዮች ሊሆኑ ስለማይችሉ ሌዋውያን ለዚሁ ተግባር ተለይተዋል። በእስራኤል መካከል መሬት ባይሰጣቸውም የሚኖሩባቸው ከተሞች ተሰጥቷል። እነዚህን ዘኍልቍ 35 ቁጥር 4ን፣ ዘኍልቍ 35 ከቁጥር 9 እስከ 13፣ ዘኍልቍ 35 ከቁጥር 24 እስከ 25 ያሉትን ስፍራ ተመልከቱ። የመማፀኛ ከተሞቹ ሆን ብሎ ሰው ለገደለ ሰው መጠለያ ሊሆኑ እንደማይችሉ መታወቅ አለበት። ይህን በተመለከተ ዘኍልቍ 35 ቁጥር 30ን ተመልከቱ። አለፍ ብላችሁ ደግሞ ምዕራፍ 36ን ተመልከቱ። ምድሪቱን ስለመውረስ የተሰጠ ሕግ የሚል ነው። የዚያ በየሳቡ ምድሪቱን ስለመውረስ የተሰጠ ሕግ የሚል ነው። ይህንን ከቁጥር 6 እስከ 9 ባለው ስፍራ ታገኛላችሁ። የዮሴፍ ልጆች ቤተሰቦች ሙሴን ያስቸገሩ ነው። የሰለጳድ ሴት ልጆች ከወገናቸው ውጪ የሆኑ ሰዎች አገቡ። ርስታቸውም ለሌላ ነገድ ይተላለፋል። ስለዚህም ይህን በተመለከተ ሙሴ የእግዚአብሔርን ቃል ይነግራቸዋል። ርስቱ ከአንዱ ነገድ ወደ ሌላው ነገድ መተላለፍ የለበትም። ማንም ከርስቱ ለዘለቄታው እንዲነቀል አይገባም። የዘልቁ መጻፍ ወገኖቼ የሚደመደመው በእነዚህ ቃላት ነው። ሙሴ ለሕዝቡ የሰጠው አገልግሎት የሚደመደመው በዚሁ መጽሐፍ ሲሆን ቀጣዩ የዘዳግም መጽሐፍ ስለ ሙሴ የግል አገልግሎት ነው የሚያወሳው። የእግዚአብሔርን ሕዝብ በምድረ በዳ ተሞክሮ የሚያሳየን በጣም በጥቂቱ ነው። እኛም ደግሞ ወገኖቼ በዚህ ዓለም ምድረ በዳ የምንጓዝ እንደመሆናችን መጠን ውድቀት፣ አመጽ፣ ማጉረምረምና ለቅሶ የተሞላው ታሪካቸው ጠቃሚ ትምህርት ሊሆነን ይችላል። እግዚአብሔር አምላካችን የተመሰገነ ይሁን። የዛሬው ትምህርታችን በዚሁ አበቃ። ደህና ደሩ።